ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የልብ ህክምና ደግሞ በባህሪው የሚያስፈልጉ ዝቃዎች በጣም ውድ ከመሆናቸው የተነሳ ለእያንዳንዱ ሰው በነጻ ህክምና እየሰጡ አገልግሎትን ማስቀጠል ከባድ ነው። በዛ ምክንያት ብዙ ጊዜ አገልግሎት መስተጓጎል ይገጥመን ነበር። በዚህ ሁኔታ ላይ ያለን እንደ አጋጣሚ ሆኖ ካሊፎርኒያ ሀገር የተመሰረተ ዮብ ሆፕ ፎር ችልድረን ዩዝ የሚባል ከተዋወቅም በኋላ እነሱ እርዳታ መለገስ ጀመሩ።
ኢትዮጵያውያን የልብ ህመምተኛ ህጻናትና ወጣቶች ተስፋን እየፈነጠቁ ካሉ ተቋማት መካከል አንዱ የኢዮብ ተስፋ ይሰኛል። ስለ ተቋሙ የቅርብ ጊዜ ተግባራት የሚያወሳ መሰናዶ በምሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። በቅንብሩ ብርሃን ኃይሉ አብራኝ ታመሻለች። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ህጻናትና ወጣቶች ተራድኦ ድርጅት ለብዙ ኢትዮጵያውያን የልብ ህመምተኞች ተስፋን እየፈነጠቀ የሚገኝ ተቋም ነው። ድርጅቱ የልብ ቧንቧ ጥበትን ለማከም የሚረዱ ቁሳቁሶችን ለሆስፒታሎች በድጋፍ እያቀረበ በግላቸው መታከም ያልቻሉ ሰዎችን እንዲታከሙ በማገዝም ላይ ይገኛል። በቅርቡ በቅዱስ ጳውሎስ ሆስፒታል የድጋፉን ተጠቃሚ የሆኑ ታካሚዎችን የሆስፒታሉን የልብ ስፔሻሊስትና የፋውንዴሽኑን ተወካይ ያነጋገረው ኬኔዲ አባተ ቀጣዩን ዘገባ ልኮልናል።
የኢዮብ የህፃናትና ወጣቶች ተራድኦ ድርጅትን የህክምና እገዛ ካገኙ ህሙማን መካከል የሆነችው ወይዘሮ ተቋነች ብሩ ከ10 አመት በላይ በልብ ቧንቧ ጥበት ስትሰቃይ እንደቆየች ትናገራለች። ለአንድ ደቂቃ እንኳን ራሴን ችዬ ለመቆም አያስችለኝም ነበር ትላለች። ስለመሟ ስትገልጽ ለህክምናው በሚያስፈልገው ቁሳቁስ እጥረት ምክንያት በመንግስት ሆስፒታል መታከም እንዳልቻለችና በግል ሆስፒታል ለመታከምም አቅም በማጣቷ ተስፋ ቆርጣ እንደነበር ታስታውሳለች። በስተመጨረሻ በቅዱስ ጳውሎስ ሆስፒታል ለህክምናው ተመዝግባ ከአንድ አመት ጥበቃ በኋላ ህክምናውን ማግኘቷን ታብራራለች።
የልብ ህመሜ የቫልፕ ጥበት ነበረ። የዛሬ 10 አመት በደም ስር ልክ እንደዚሁ እንዳያደርጉልኝ 500 ሺህ ብር ክፍያ ታብያለሁ፣ በግል ማለት ነው። ግን ምንድነው ሳንቲም ስለሌለኝ በቃ አልድንም የሚል ነገሮች በውስጤ አሳድሬያለሁ። በቃ ተስፋ አስቆርጥና ሳንቲሜን ስጨርስ ነው ወደዚህ የመጣሁት። አመት አልፎኛል ወረፋ ምናምን ከተያዘልኝ በኋላ። በስልክ ነው ወረፋ ያዙልኝ። በጣም ይደክመኛል፣ ደረጃ መውጣት አልችልም። ከዛ ብንን ብዬ በቃ ያለ ቀጠሮ ቀጥ ብዬ መጣሁ። ፋታ ሳጠኋቸው ስደውልላቸው ራሱ አንድ ቀይ ጎላል እንደዚህ ይላል ምናምን። በጣም ነበረ ትሪት እያደረጉኝ ምናምን፣ እኔም ተስፋ እንዳልቆርጥ። ከዛ የካቲት 27 ተጠራሁኝ። መሳሪያው አሁን ስላገኘ ተቋም እንድትመጪ ያለኝ። በ27 ገባሁ፣ በ28 ተሰራልኝ፣ በ29 ወጣሁ። አንድ ብር አላወጣውም እግዚአብሔር በሚያውቀው ማለት ነው።
አሁን በመልካም ጤንነት ላይ ነኝ የምትለው ተቋመች እድሉን ማግኘቷ ለእርሷ ብቻ ሳይሆን ያለ አባት እያሳደጓቸው ነው ለምትላቸው 3 ልጆቿም ትርጉም እንዳለው ትገልጻለች።
ያለኝ ለውጥ ልክ ካልጋ ስወርድ ነው በቃ ለውጡን ያየሁትኝ ማለት ነው። ያው የዛሬ 3 ሳምንት ነው የተሰራሁት። በፊት የነበረኝ ነገር በፍጹም የለም። አሁን እንደፈለኩ መንቀሳቀስ እችላለሁ። በቃ ለደቂቃ መቆም አልችልም ነበረ። እኔ ቴንኪ ሁሉ ብዬ ደውዬላቸዋለሁ። ያ የማለከልክ የነበረው ምናምን እንቅልፍ ማጣት፣ ትልቁ በሽታ ደግሞ እንቅልፍ ማጣት ነው። እንቅልፍ ማጣቱ ከሌለ በቃ ተኝቻለሁ። 3 ሳምንት ተኝቻለሁ በቃ። እና በቃ ተስፋ ነው ከዚህ በኋላ የምትኖርለት ነገር ስላለህም ያለ ተስፋ ጥሩ ነገር ነው። በጣም አመሰግናለሁ ለተደረገልኝ ነገር። ለልጆቼም እንደተደረሰላቸው ነው ማስበው። ምክንያቱም ያለ አባት ነው ያሳደግኳቸውና የተሻለ ነገር ነው ለኔ ተደረገልኝ። በጣም አመሰግናለሁ።
ወጣት ጀሚላ መህቡብ በሆስፒታሉ የልብ ቧንቧ ጥበት ህክምና ያገኘች ሌላዋ ታካሚ ናት።
መጀመሪያ ላይ የሚሰማኝ የነበረው ድካም፣ ምንም አይነት መንገድ መሄድ አልችልም ነበረ፣ ከሰው ጋር ማውራት አልችልም። በቃ የእንቅስቃሴ ምንም አይነት እንቅስቃሴ ማድረግ አልችልም። ልብሴ እስከሚንቀጠቀጥ ድረስ ነበር ልብ የሚመታው፣ ጆሮዬ እስከሚሰማው ድረስ ማለት ነው። በጣም ይመታ ነበር ልብ ማለት ነው። አሁን ላይ ያ ነገር ሁሉ ትቶኛል። እዚህ መጥቼ ሰርጀሪም ከሰራሁኝ በኋላ ሁሉም ነገር ትቶኛል። በስነ ስርዓት ኖርማል ሆኜ ነው አሁን መሄዱንም ይሄዳል እንቀጥል እንደ ድሮ እየደከመኝ ምናምን ሳይሆን ዳገት ምናምን ሲጀምር አይተሰብም ነበር ይዛሳት ላይ አሁን ላይ ዳገት ላይ ቀስ እያልኩኝ ይሄዳል ኖርማል ሰው እንደሚደክመው ሁሉ ትንሽ ትንሽ ሊደክመኝ ይችላል ነገር ግን እንደ ድሮ ምንም ነገር እንደዚህ አይነት ስሜት የለኝም ተሽሎኛል አሁን ላይ
ከአራት አመት በፊት በድንገተኛ የልብ ህመም ገና በ17 አመት እድሜው በዩናይትድ ስቴትስ ህይወቱን ያጣው ኢዮብ አንበሳው ተቋማችንና ጀሚላን ጨምሮ ዛሬ ለብዙዎች የልብ ፈውስ ምክንያት ሆኗል ወላጆቹና ቤተሰቦቹ ከሀዘናችን መጽናናት የምንችለው እንደ ኢዮብ የልብ ህመም ያለባቸውንና ለህክምና አቅም የሌላቸውን በመደገፍ ነው በሚል ኢዮብ የህፃናትና ወጣቶች ተራድኦ ድርጅትን በስሙ መመስረታቸውን ይናገራሉ የተራድኦ ድርጅቱም በኢትዮጵያ ሆስፒታሎች የህክምና ወረፋ ለሚጠብቁ ብዙ የልብ ህሙማን የሚሆኑ የህክምና ቁሳቁሶችን ለግሷል ድርጅቱ ረቡዕ መጋቢት 18 ቀን በተወካዮቹ አማካኝነት ለቅዱስ ጳውሎስ ሆስፒታል የሁለተኛ ዙር ድጋፉን አስረክቧል ድርጅቱን ወክለው ድጋፉን ያስረከቡት አቶ ፍሳ ዘለቀ ስለ ልገሳው ያስረዳሉ
እንግዲህ ኢዮብ የህፃናትና የወጣቶች ተራድኦ ድርጅት አላማው ብዙ ነው በዋነኛነት ግን የልብ ህክምና ላይ ነው ምክንያቱም ዋናው ልጃችን ህይወቱ ያለፈው በሱ ከሆነ የሌሎችም ሰዎች የሌሎችም እህት ወንድሞቻችን ህይወት በዚህ ማለፍ የለበትም ይሄንን ሀዘን የምንወጣው የምንበቀለው ለሌላ ስንደርስ ነው በሚል በትልቁ አሁን እየተሰራ ያለው እሱ ነው ባለፈው አመት ለኢትዮጵያ በኢትዮጵያ የልብ ህክምና ማዕከል ሁለት የተለያዩ እርዳታዎች $100,000 በላይ የሚያወጣ ድጋፍና እርዳታ ተደርጎላቸዋል እንዲሁ በዚህ በጳውሎስ ሆስፒታል ደግሞ በድምሩ ከ50 ምናምን ሺህ ዶላር አካባቢ የሚደርስ ድጋፍና እርዳታ ተደርጓል ባለፈው አመት ከነበሩ እርዳታዎች ውስጥ የተወሰኑ የሚጎሉ ቃዎች ስለነበሩ በዘንድሮ አመት ላይ ደግሞ ያንን ቃ ተሟልቶ እንዲመጣ ተደርጓል
ሆስፒታሉ በተደረገለት ድጋፍ ለልብ መምታካሚዎች አገልግሎት መስጠቱን ቀጥሏል ዶክተር ሰይፉ ባጫ በቅዱስ ጳውሎስ ሆስፒታል የልብ ህክምና ስፔሻሊስትና የህክምና ክፍሉ ኃላፊ ናቸው
የልብ ህክምና ደግሞ በባህሪው የሚያስፈልጉ ዝቃዎች በጣም ውድ ከመሆናቸው የተነሳ ለእያንዳንዱ ሰው በነጻ ህክምና እየሰጡ አገልግሎትን ማስቀጠል ከባድ ነው በዛ ምክንያት ብዙ ጊዜ አገልግሎት መስተጓጎል ይገጥመን ነበር በዚህ ሁኔታ ላይ ያለን እንደ አጋጣሚ ሆነው ካሊፎርኒያ ሀገር የተመሰረተ ኢዮብ ሆፕ ፎር ችልድረን ዩዝ የሚባል ከተዋወቅም በኋላ እነሱ እርዳታ መለገስ ጀመሩ ምን ላይ እንደምንሰራ ከጠየቁም በኋላ በዛ በወጣትነት እድሜ አካባቢ የሚመጣ የልብ ችግርና እኛ በየጊዜው የምንረዳው ሆኖም ግን የህክምና ግብዓት እጥረት ስለሚገጥመን በቋሚነት መስጠት ያልቻልነው እንደዚህ አይነት ህመም አለ ብለን ስንነግራቸው በፈቃደኝነት አምና ወደ $30,000 በሚገመት ገንዘብ ባሉን የሚባል ገዙልን በዛም ወደ 45 ሰው እርዳታ አገኘ በአሁኑ በሁለተኛው ዙር በፊት ከሰጡን ሁለት ጥፍ ነው የለገሱት እንግዲህ አሁን በሰጡን ባለፈው እንዳልኩ 45 ሰው ተረድቷል ከአሁኑም በአሁኑ ደግሞ ቢያንስ እስከ 100 ሰው እንረዳበታለን ብለን እናስባለን
በፋውንዴሽኑ የተለገሱት ቁሳቁሶች የልብ ደም መተላለፊያ ቱቦ ጥበትን ለማከም የሚያስችሉ እንደሆኑ ዶክተር ሰይፉ ያስረዳሉ።
በግራ በኩል ያለ የልብ ቫልቭ ማትራል ቫልቭ ይባላል። ብዙ ጊዜ ወጣቶች ላይ በሚከሰት የቶንሲል ህመም ምክንያት ቶንሲሉ በትክክል ካልታከመ ያንን የልብ የደም መተላለፊያ ቫልቭ ያጠበውና ደም በትክክል እንዳይተላለፍ ያደርጋል። ይሄ በጣም ከባድ ህመም ነው። አንዳንድ ወጣት ሴቶች ህመሙንም ሳያውቁት እርግዝና ላይ ሆነው እናገኛቸዋለን። አንዳንዶቹ ትዳር ከያዙ በኋላ ደም አስተፍቷቸው ደም ተፋሽ ብለው የተፋቱ ያጋጥማል። በጣም ብዙ አሳዛኝ ታሪኮች አሉ። እና እነዚህ ሰዎች ወረፋ ጠብቀው ነው ያሉት። ሊስት አለን፣ ረጅም ሊስት እና እቃው መጥቶ አንድ ቀን ስቶር አያድርም። ወዲያ ነው ጥቅም ላይ የምናውለው። ትላንት የተረከብነውንም እንዳየው ዛሬ እየሰራንበት ነው። ረድ አንድ ሰው አሜሪካ ቁጭ ብሎ ስልክ ደውሎ በሰጠው ዳታ ማን እንደተጠቀመ ማወቅ ይችላል። እንደዛ አይነት ዳታቤዝ አለን። ስለዚህ ዳታው በትክክል ተጠቃሚው ጋር የሚደርስ ከሆነ እያንዳንዱ አቅም ያለው በግለሰብም ደረጃ ይሁን እንደ ድርጅት ለመርዳት ዝግጁ መሆን ያለብን ይመስለኛል። ሌሎችም ደግሞ እኛ ማንሰራቸው ባሉ መተካት የሚያስፈልጋቸው በተለያየ ሆስፒታል ወረፋ ለሚጠብቁትም በተቻለ መጠን እኛ በሙያችን ለመርዳት እንሞክራለን። አቅምና ገንዘብ ያለው ደግሞ በዛ መልክ ሊረዳ ቢሞክር ማለት ወደለም።
ኢዮብ የህፃናትና ወጣቶች ተራድኦ ድርጅት በቀጣይነት ለልብ ህክምናው ዘርፍ የሚያደርገውን ድጋፍ በአይነትም በመጠንም ለማሳደግ ማቀዱን በኢትዮጵያ የፋውንዴሽኑ ተወካይ አቶ ፍሳ ዘለቀ ይገልጻሉ። ለዚህም ይረዳው ዘንድ በዩናይትድ ስቴትስ ካለው በተጨማሪ በኢትዮጵያም የተራድኦ ድርጅቱን ቦርድ እያቋቋመ እንደሚገኝ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከነዚህና መሰግናለሁ። አውትሶርሲንግ ወይንም ደግሞ የውጭ ስራ አቅርቦት በ1980ዎቹ መገባደጃ ላይ የተጀመረ ስራ ባል ነው። በዚህ ረገድ በኋላነት የሚታወቁት ህንድና ቻይና በርካታ ወጣት ባለሙያዎችን ሀገራቸውን ሳይለቁ ለሌላ ሀገራት ድርጅቶች ክህሎታቸው እንዲሸጡ አስችሏል። አሰራሩ ኢትዮጵያ ውስጥ እንዲስፋፋ እየተደረገ ስላለው ጥረት ቀጣዩ ዘገባ ያትታል። የውጭ ስራ አቅርቦት በእንግሊዘኛው አጠራር አውትሶርሲንግ ባነኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል።
ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጠር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርን ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል።
የሰማችሁት ታዲዮስ ተፈራን ነው። ታዲዮስ በተለይ በቴክኖሎጂው መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው MMCY ቴክ ተቋም ኃላፊ፣ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የስራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል።
የኢንተርኔት ስፒዱ 56 ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፓኒያችን ጉዞ ትንሽ አስቸጋሪ ነበር። ኢንተርኔቱን ብቻ ሳይሆን መብራት ግን እንደዛም ሆኖ ስራ ፈጠራም ኦፖርቹኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትግስት ለረጅም ጊዜ ተጉዘናል።
የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥሯል። በኮቪድ-19 መቀስቀስ ማግስት ለአመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃል ኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የስራ ግንኙነት እንዲፈጥሩም አስችሏል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሆና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች።
በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታክሊት ግን ውጭ ሀገር ነው ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ ሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም እድል ይፈጥርሃል።
ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰለሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰል ስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል።
እድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም ዓለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ፕሮሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ሁሉ የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለዋወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር፣ የቤት፣ የመኪና አይነት እድሎች ይመቻቻል፣ እድሎችን ይፈጥራል።
መሰል ስራ ግንኙነቶችን የሚፈጥሩ 12 ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ ምጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታሪዮስ ጌታው ይናገራል።
በእኛ በ12ታችን መካከል 2-3000 ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ በተለይ አን ሁሉ ሲደመር 50000 ሰው ያስተናግዳል ዘንድሮ ይሄ ሴክተር። በእኛ ባደረግነው ጥናት ነው አሶሲኤሽኑ ባደረገው ጥናት መሰረት ይሄን ያህል ብለን ነው የምንገምተው። ያ 2030 በፈረንጆች ለምሳሌ ወደ 1 ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩኤስ ውስጥ ማጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80% ዩኤስ ይሆናል። ወደ 15% በላይ ዩሮፕ ይሆናል። ከ5% በታች ህንድ ይሆናል።
የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ እድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በአመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል።
አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ 200 ሰራተኞች ለዛሬ 2 ሳምንት አዘጋጁልን ቢለን ኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ሶ ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ዩ ኖ ከባንክ ፍቃድ ከመውጣቱ ጀምሮ ለዚህ ባንኩ ፍቃድ ነገ ጠዋት ተሰጠን። ነገ ጠዋት እቃው ተገዝቶ በኢትዮጵያ ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት ከስተምስ ደግሞ በነጋታው አይለጥልንም። በጣም ረጅም ፕሮሰስ አለው። 3 ሳምንት፣ 4 ሳምንት፣ 5 ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ 200 ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አዎ ይችላል ብዬ ኢሚዲየት ያደርጋሉ። አሁን ግን 2 ሳምንት ሲሉን አይ እሱን አንችልም እቃው እጃችን ላይ የለም ይሄ 6 ሳምንት ወይ 7 ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይላሉ።
ባለፉት 3 ዓመታት በውጭ ስራ አቅርቦት አሰራር የመጡ ስራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የስራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል።
ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያንን መልሶ ለማስተካከል ስለሚከብድ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አድርጎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይም ብድር የማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ከዚህ
የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ.ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በእውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ባብነት በቴክኖሎጂ የሥራ ቅጥር ዘርፍ ስመጥር የሆነው የቀድሞ አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ 300,000 ያክል የሥራ መደቦችን በየዓመቱ ከግዛቱ ውጪ በሚገኙ ሠራተኞች እንደምታሰራ ያስረዳል። በዚህ የሥራ ግንኙነት ውስጥ በመላው ዓለም ውስጥ ለሥራ የበቁ ሰዎችን ቁጥር በ10 ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየዓመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው ከሳሳቢው የሥራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል። ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። አብራችሁን ስላላችሁ በእጅጉ ደስ ብሎናል። በመቀጠል ደግሞ ኤደን ገረመው በግጭት ምክንያት ትምህርታቸውን ያቋረጡ ህጻናትን ከኩዮቻቸው ጋር እኩል የሚያደርገውን ተቋም ታስተዋውቀናለች። ዘ ሉሚነስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሪ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ደግሞ ከጋምቤላ ክልል ውጪ በሁሉም ክልሎች ይንቀሳቀሳል። ወደ ዘገባው እናምራ።
ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል።
ትምህርት የተቋረጠ 2012 ነው። ኮሮና ተደብቀው ባላ ቁጥጥር አላገኙም።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህፃናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህፃናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዳይሬክተር ዶክተር አለማየሁ ኃይሉ
በጀመርንበት አመት ሌሎችን ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ፣ በድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጪ ያለውን ህፃን ቁጥር እየጨመሩት።
ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሰው ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ።
አሁን የተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ ይወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት ድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው የመጀመሪያ ጥያቄ። ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜ ይባክንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭት ውስጥ ከቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት በግባት የነበረበት ወይም የነበረባት ልጅ 10 ዓመት ይሞላታል ማለት ነው አይደለም? 10 ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው በሰባት መጀመር የነበረባት። እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩሽ 20 ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ የትምህርት መርሃ ግብር መምህራን አሰልጥነን ሰው መድበን ተማሪ መድበን ግብዓት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር።
የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለ2 ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘልምነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ።
በጣም ለውጥ አግኝቻለሁ። ትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላሟላሁለት በቃ ሲፈልጎ ማስቀራለሁ ሲፈልጎ መልከዋለሁ በቃ ከዛ ችግር ነው የማቋርጠው። አሁን ሰሞኑን ፈተናቻለች ያው ውጤቱን አልፈጠችም እንጂ ተፈትናል ሰሞኑን እና ጥሩ ውጤት ያመጣል ያለች።
የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ።
እኔ በጣም ተደንቃለሁ። አነስ ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ አነስ ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንበብ ነው ችለዋል። በጣም ይሳብ ይሄ በጣም የማደንቅ ነገር ነው። በጣም ጥሩ ነው ብዬ ነው።
በልምነስፈንድ በመላው ኢትዮጵያ ከጋምበላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል።
እንደ ውጤት የምንቆጥረው በዚህ መራገብ ብቻ ከ300,000 በላይ ልጆች በዚህ መራገብ ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን 8ኛ ክፍል 9ኛ ክፍል ደርሰዋል። የተሻለ ሆኖ የተገኘው ሪፖርቱ አለሱና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም የተሳቡ አይንፈልጋለን ይላሉ። አሁን ትምህርት ሚኒስቴር ይሄንን ፖሊሲ ውስጥ ከተጠላፈ እና ትምህርት አሽቆለቆለ ተራሱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ቦታዎች ላይ የሚፈልጉት እኛ ደግሞ ዋና ችግር ምንድነው መሰረት ላይ ነው።
የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ የአይምሮ ጠባሳና እንዲሁም ደግሞ PTSD የተሰኘው የድህረ አደጋ ስቅቅን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ።
2022 ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ቤተሰቦች ግጭት ተፈጥሮ በርካታ ማህበረሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተሞች ገብቷል። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ምንሰጥ ይሆናል ወይ? አይሆንም። እንዳልሽው ልጆቹ ምንድነው የሚባለው በአእምሮ ጉርቷል፣ ትራውማታይዝድ ሆኗል። ቤት የላቸው አርሳይ ልጆቻቸውን አይቀርም። ስለዚህ ፕሮግራማችንስ አዳዲስ ግባቶች ጨመርን ማለት ነው። አንደኛው ትራውማ ሄሊንግ የምንለው መጀመሪያ ጥምተን ማለት ነው። ትራውማ ሄሊንግ እናስተምር። ሁለተኛ ሶሻል ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን ይኖራቸው ከሌላው ጋር ተግባቦት ኮሙኒኬሽን ይኖራቸው የተለያዩ ስኪሎች አሉበት ውስጥ እሱም ጨመርን እንደ ካሪኩለም። ሶስተኛ የትምህርት ቤት ምገባ ጨመርን። ለሴም ቲንግ አንድ አይነት ነገር ነው ትግራይ ያለው። እና የመጀመሪያችን ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረግን። እንደውም ግሎባሊ ዝም ተደርጓል ተሰራይቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም።
ሲያልመነስፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአይምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ሲያልመነስፈንድ ከኢትዮጵያ ውጪ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጭና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉና መሰግናለን። በመስተንግዶ ሀብታሙ ዝዩም፣ በቅንብሩ ብርሃኔሉ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።